ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ጥር 14 2017 ዓ.ም የአሜሪካ ድምፅ ዝግጅታችን አሁን ጀመረ። የቲክቶክ የአሜሪካ ልዑና በፕሬዚዳንት ትራምፕ ላይ ተንጠልጥሏል።
ለቲክቶክ መጀመሪያ ያልነበረኝ በጎ አመለካከት አሁን ያለኝ ይመስለኛል። ቲክቶክን ስጠቀም 36 ከመቶ የሚሆኑ ወጣቶችን ልብ ማሸነፍ ችያለሁ።
የሰማችኋቸው ከባለፈው ሰኞ 47ኛው የአሜሪካ ፕሬዚዳንቱ ነው ወደ ዋይት ሀውስ የተመለሱት ፕሬዚዳንት ዶናልድ ትራምፕ ነው። የምሽቱ አብይ ርዕሳችንም በእርሳቸው በዚህ ዘገባ ዙሪያ የሚያተኩር ይሆናል። ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ እንደምን አላችሁ? የጥር 14 2017 ዓ.ም የአሜሪካ ድምፅ ዝግጅታችን ጀመረ። አስማማየ ነው እያስተናገድኳችሁ። እስከ ምሽቱ አራት ሰዓት ድረስ ከእናንተ ጋር አብሬ አመሻለሁ። ለዓለም ዜናዎቹ እንግዶ ወልዴ እዚህ አብሮኛል። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተከታተላችሁ እስከ ምሽቱ አራት ሰዓት ድረስ አብራችሁን ቆዩ። የስቱዲዮ ቅንብሩን ንጉሱ ታምሬ ይመራልናል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። አሁን ቀጥታ የምናልፈው ወደ ዓለም ዜናዎች ይሆናል። እንግዲህ ይጠብቃቸዋል።
በድጋሚ እንደምናመሻችሁ። በየመን ባህር ዳርቻ በተከሰተ የጀልባ አደጋ 20 ኢትዮጵያውያን ፍልሰተኞች ሞቱ። ከአንድ ሚሊዮን በላይ ሰዎች ከሱዳን ወደ ደቡብ ሱዳን መሸሻቸውን ተመድ አስታወቀ። እንዲሁም በኬንያ የትዳር አጋሩን የተቆራረጠ አስክሬን ይዞ ሲጓዝ የነበረ ግለሰብ ተያዘ። የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። በየመን ባህር ዳርቻ በተከሰተ የጀልባ አደጋ 20 ኢትዮጵያውያን ፍልሰተኞች ሕይወታቸውን አጡ። ፍልሰተኞቹን ይዞ ይጓዝ የነበረ ጀልባ በየመን ባህር ዳርቻ ተገልብጦ 20 ኢትዮጵያውያን ሕይወታቸውን እንዳጡ የተባበሩት መንግስታት የፍልሰተኞች ድርጅት አይኦኤም አስታውቋል። በአካባቢው የነበረው አደገኛ ንፋስ ባለፈው ቅዳሜ ለተከሰተው የጀልባ አደጋ ምክንያት እንደሆነ የገለጸው ድርጅቱ ከጅቡቲ የተነሳ ሳይሆን አይቀርም በተባለው ጀልባ ላይ 35 ኢትዮጵያውያን ተሳፍረው እንደነበርና 15 የሚሆኑትና ሁለት የመናውያን የጀልባው ባለቤቶች ከአደጋው መትረፋቸውን አስታውቋል። አደጋው ፍልሰተኞች ደህንነትና የተሻለ ሕይወት ፍለጋ አደገኛ ጉዞ በሚያደርጉበት ወቅት የሚያጋጥማቸውን አሳዛኝ ሁኔታ የሚያሳይ ነው ሲሉ በየመን የአይኦኤም ተልእኮ ኃላፊ አብዱሳቶር ኢሶየቭ ተናግረዋል። የዓለም አቀፉ ማህበረሰብ መደበኛ ላልሆነ ስደት ለሚዳረጉት መንስኤዎች መፍትሄ እንዲሻና ፍልሰተኞች ክብርና ጥበቃ እንዲደረግላቸው ኃላፊው ጠይቀዋል። ባለፈው የፈረንጆች ዓመት 2024 ብቻ 60 ሺህ የሚሆኑ ፍልሰተኞች የመን መድረሳቸውን አይኦኤም አስታውቋል። እንደ አውሮፓውያን አቆጣጠር 2014 ወዲህ በምስራቅ አፍሪካ በኩል ባለው የፍልሰተኞች መንገድ 3435 ሰዎች ሕይወታቸውን ማጣታቸውን ድርጅቱ ጨምሮ አስታውቋል። በኬንያ የትዳር አጋሩን የተቆራረጠ አስከሬን ይዞ ሲጓዝ የነበረ ግለሰብ ተያዘ። የትዳር አጋሩን የተቆራረጠ አስከሬን በጀርባ በሚንጠለጠል ሻንጣ ውስጥ ይዞ ሲጓዝ የነበረን ግለሰብ መያዙን የኬንያ ፖሊስ አስታውቋል። የፖሊስ አባላት ግለሰቡን የኮንትሮባንድ ሸቀጥ ይዟል በሚል ጥርጣሬ ሲፈትሹ የተቆራረጠ አስከሬን ማግኘታቸው ታውቋል። በምርመራ ወቅትም አስከሬኑ የ19 ዓመት ዕድሜ ያላት ባለቤቱ እንደሆነ የ29 ዓመቱ ተጠርጣሪ ጃን ኪያማ ዋምቡዋ ለፖሊስ አስታውቋል። አሳዛኙ ሁኔታ የተሰማው በሴቶች ላይ የሚፈጸመውን ግድያ በመቃወምና ባለሥልጣናት እርምጃ እንዲወስዱ በመጠየቅ በመቶ የሚቆጠሩ ሴቶች በመዲናዋ ናይሮቢ ሰልፍ ባደረጉ ጥቂት ሳምንታት ውስጥ ነው። ፖሊስ ሰልፈኞቹን በአስለቃሽ ጋዝ በትኖ ነበር። ጃን ዋምቡዋ በተያዘበት ወቅት መረበሽ እንዳልታየበት ፖሊስ ጨምሮ አስታውቋል። ፖሊስ የዋምቡዋን ቤት የፈተሸ ሲሆን ወለሉና ልብሶች በደም መለወሳቸውን አስተውሏል። ለግድያው የተጠቀመበት ሳይሆን አይቀርም የተባለ ስለታማ ቢላም ተገኝተዋል። ተጨማሪ አስከሬን አካላት ከአልጋ ስር ማግኘቱንም ፖሊስ አስታውቋል። የኬንያ የሰብአዊ መብት ኮሚሽን ባለፈው ዳር እንዳስታወቀው በሶስት ወራት ውስጥ ብቻ 97 ሴቶች ተገድለዋል። ባለፈው ዓመት ዩጋንዳዊቷ የኦሎምፒክ ሯጭ ሬቤካ ቼፕቼጂን ፍቅረኛዋ ነዳጅ አርከፍክፎ ማቃጠሉ ይታወሳል። አግነስ ቲሮፕና ዳማሪስ ሙትዋ የተባሉ ሴት አትሌቶችም በፍቅር አጋራቻቸው መገደላቸው ይታወሳል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ከአንድ ሚሊዮን በላይ ሰዎች ከሱዳን ወደ ደቡብ ሱዳን መሸሻቸውን ተመድ አስታወቀ። በሱዳን የሚካሄደውን ጦርነት በመሸሽ ወደ ደቡብ ሱዳን የተሻገሩት ሰዎች ቁጥር ከአንድ ሚሊዮን ማሻቀቡን የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር አስታውቋል። ይህም አስከፊ ያለውን የሰብአዊ ቀውስ እንደሚያመለክት ኮሚሽነሩ አስታውቋል። በጦርነቱ በአስር ሺህ የሚቆጠሩ ሰዎች ሕይወታቸውን ሲያጡ ከአስራ ሁለት ሚሊዮን በላይ የሚሆኑት ደግሞ ከመኖሪያቸው ተፈናቅለዋል። አንድ ሚሊዮን ከሚሆኑት ውስጥ አብዛኞቹ ከደቡብ ሱዳን ውስጥ የነበረውን የእርስ በርስ ጦርነት በመሸሽ ወደ ሱዳን ተሰደው የነበሩ መሆናቸውንና አሁን ደግሞ በሱዳን ላለፉት 21 ወራት ሲካሄድ የነበረውን ግጭት ሸሽተው ወደ መጡበት ደቡብ ሱዳን የተመለሱ መሆናቸውን የስደተኞች ኮሚሽነሩ አስታውቋል። ከአንድ ሚሊዮን በላይ የሚሆኑ ሰዎች ደቡብ ሱዳን መድረሳቸው እየጨመረ የመጣውን ቀውስ አሳሳቢነት የሚያመለክት ነው ሲሉ በደቡብ ሱዳን የኮሚሽነሩ ቃል አቀባይ ተናግረዋል። ሱዳን በዓለም እጅግ የከፋ መፈናቀል የሚታይባትና በአብዛኛው የአገሪቱ ክፍልም ረሃብ የታወጀባት ሀገር ሆናለች። በመጨረሻም ደረቅ አየርና አደገኛ ነፋስ የካሊፎርኒያውን ሰደድ እሳት እንዳያባብሰው ተሰግተዋል። በካሊፎርኒያ እየቀጠለ ያለው ሰደድ እሳት በአካባቢው በሚከሰተው ደረቅ አየርና አደገኛ ነፋስ አማካይነት ሊባባስ እንደሚችል ብሔራዊው የአየር ትንበያ አገልግሎት አስጠንቅቋል። ይህን ተከትሎም የእሳት አደጋ መከላከያ አገልግሎት ክፍሎች እንደ አዲስ ሊስፋፋ የሚችለውን የሰደድ እሳት ለመመከት የአደጋ ጊዜ ሰራተኞችንና መሳሪያዎችን ዝግጁ አድርገዋል። በሎስ አንጀለስ እና አካባቢው ላለፉት ሁለት ሳምንታት በቀጠለው አደገኛ ሰደድ እሳት ቢያንስ 27 ሰዎች ሕይወታቸውን ሲያጡ ሳንታ አና በመባል የሚታወቀው ነፋስ ከደረቅ የአየር ሁኔታ ጋር ተዳምሮ እሳቱን በፍጥነት እንዳስፋፋው ታውቋል። የሎስ አንጀለስ ከተማ ከንቲባ ካረን ባስ ሁሉም ጥንቃቄ ያድርግ ሲሉ ጥሪ አድርገዋል። ሁለቱ ከፍተኛ ቃጠሎዎች ማለትም በፓሊሴድስ እና በኢተን የሚገኘው ሰደድ እሳት አሁንም እንደቀጠለ የግዛቲቱ የደንና እሳት አደጋ መከላከያ ቢሮ አስታውቋል። በሁለቱ ስፍራዎች 14,000 የሚሆኑ ቤቶችና ሌሎች ንብረቶች መውደማቸውም ታውቋል። በሌላ በኩል የካሊፎርኒያው አገረ ገዥ ጋቪን ኒውሰም ደቡብ የግዛቲቱን ክፍል ከመሬት ናዳ እና ጎርፍ መጠበቅ የሚያስችል ትዕዛዝ አስተላልፈዋል። ክብራትና ክብራን፣ የምሽቱን ዜና በዚሁ አጠቃላለሁ። ወደ አስማማው ናቸው አሉ።
የተከበራችሁ ተመልካቾቻችንና አድማጮቻችን፣ ቀደም ሲል ወደ እናንተ የደረሱት ከዓለም የተሰባሰቡ ዜናዎቻችን ነበሩ። እንግዱን ለዓለም ዜናዎች አመሰግናለሁ። እያስተናገድኳችሁ ያለሁት አስማማየ ነው ነኝ። በምሽቱ የስቱዲዮን ቅንብሩን እየመራልን ያለው ደግሞ ንጉሱ ታምሬ ነው። የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየሁ ገበያው ናት። የፕሮግራም ዋና አዘጋጅ ጽዮን ግርማ። እስከ ምሽቱ አራት ሰዓት ድረስ በድጋሚ ከእኛ ጋር ቆይታ እንድታደርጉ እንጋብዛለን። አሁን ቀጥታ የምናልፈው ወደ ምሽቱ አብይ ርዕስ ነው። በሚሊዮን የሚቆጠሩ የዩናይትድ ስቴትስ ቲክቶክ ተጠቃሚዎች ቃለ መሐላ ፈጽመው ስልጣን የተረከቡትን የፕሬዚዳንት ዶናልድ ትራምፕ ውሳኔ እየተጠባበቁ ነው። ፕሬዚዳንቱ ቲክቶክን በባለቤትነት የሚያስተዳድረው የቻይናው ባይትዳንስ መተግበሪያውን ለአሜሪካ ኩባንያ እንዲሸጥ የ75 ቀናት የጊዜ ገደብ ሰጥተዋል። ማት ዴቪ በዙሪያ ያጠናቀረውን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች።
ፕሬዚዳንት ዶናልድ ትራምፕ ሰኞ ዕለት ቃለ መሐላ ፈጽመው ስልጣን ከተረከቡ በኋላ ካከናወኗቸው የመጀመሪያ ተግባራት መካከል የቲክቶክ ማህበራዊ ሚዲያ ባለቤት የሆነው የቻይናው ኩባንያ መተግበሪያውን በአሜሪካ ለሚገኝ ኩባንያ እንዲሸጥ አለዚያም በሀገሪቱ ውስጥ እንዲታገድ የ75 ቀናት ጊዜ ገደብ የሚሰጥ ማዘዣ መፈረም ይገኝበታል።
ለቲክቶክ መጀመሪያ ያልነበረኝ በጎ አመለካከት አሁን ያለኝ ይመስለኛል። ቲክቶክን ስጠቀም 36 ከመቶ የሚሆኑ ወጣቶችን ልብ ማሸነፍ ችያለሁ።
ውሳኔው የመተግበሪያው ባለቤት ለሆነውና መቀመጫውን በቤጂንግ ላደረገው ባይት ዳንስ ኩባንያና ከ170 ሚሊዮን በላይ የሚሆኑት አሜሪካዊ ተጠቃሚዎቹ ትልቅ እድል ነው። ባለፈው ሳምንት መጨረሻ የዩናይትድ ስቴትስ ጠቅላይ ፍርድ ቤት የቲክቶክ አጋር የሆነው የአሜሪካ ተቋም የመተግበሪያው ባለቤት እንዲሆን ወይም በብሔራዊ ደህንነት ስጋት ምክንያት ከሀገሪቱ ውስጥ እንዲታገድ የሚጠይቀውን ሕግ ተግባራዊ ማድረጉን ተከትሎ የቲክቶክ መተግበሪያ ለሰዓታት ተቋርጦ ነበር። ሆኖም ትራምፕ ቀነ ገደቡን የማራዘም ፍላጎት በማሳየታቸው ሁኔታው ተለወጠ። በትራምፕ በዓለ ሲመት ላይ በእንግድነት የተገኙት የቲክቶክ ዋና ስራ አስፈጻሚ ሾቹም አርብ ዕለት ባስተላለፉት የቪዲዮ መልእክት ትራምፕን አመስግነዋል።
We are grateful and pleased to have the support of
መተግበሪያችን በትክክል ከመረዳ ፕሬዝዳንት ድጋፍ በማግኘታችን ደስተኛና መስገኝ ነን። የራሳቸውን አስተሳሰብና አመለካከት ለማጋራት ቲክቶክን እየተጠቀሙ ናቸው።
ነገር ግን የትራምፕ የግዜ ማራዘሚያ እንደ ኦራክል ላሉ ቲክቶክን የሚያስተዳድሩ ኩባንያዎች ከለላ እንደማይሰጥ አንዳንድ የሕግ ባለሙያዎች ይናገራሉ። ምክንያታቸው ደግሞ ምክር ቤቱ ያጸደቀው ሕግ ተግባር ላይ በመዋሉ ነው። አላን ሮዘንሽታይን በሚኒሶታ ዩኒቨርሲቲ የሕግ ትምህርት ቤት መምህር ናቸው።
It's quite possible and I suspect that Oracle shareholders and
ሊሆን የሚችል ነገር ነው። የኦራክል ባለአክሲዮኖችና አንዳንድ የድርጅት ዋስትና ጠበቆችም ስለዚህ ጉዳይ ያሰቡ እንደሆነ ተጠራጥራለሁ። ባለፉት 48 ሰዓታት ውስጥ ኦራክል በ100 ቢሊዮን ለሚቆጠር ዶላር ተጠያቂነት ራሱን አጋልጧል። ትራምፕ ይህን ተጠያቂነት ለማስቆም ምንም ማድረግ አይችሉም።
ትራምፕ የወሰዱት እርምጃ ከመጀመሪያው የስልጣን ዘመናቸው ጋር በእጅጉ የተቃረነ ነው። በወቅቱ ትራምፕ የአሜሪካን ተጠቃሚ መረጃ ለቻይና መንግስት ሊያጋራ ይችላል በሚል ክስ ቲክቶክ እንዲታገድ ሞክረው ነበር። ሰኞ ዕለት ከጋዜጠኞች ለቀረበላቸው ጥያቄ በሰጡት ምላሽ ግን ትራምፕ አዲስ የመፍትሄ ሐሳብ አቀርበዋል። የአሜሪካ መንግስት ግማሽ ድርሻ እንዲኖረው
But I could see making a deal with the US gets 50%
የአሜሪካ መንግስት 50% የቲክቶክ ባለቤት የሚሆንበትን ስምምነት ላመጣ ይችላል። በትንሹ ወይም በብዛት ሊያስተዳድር ይችላል። በእነሱ ላይ ይወሰናል።
ምንም እንኳን የአሜሪካ ምክር ቤት ቲክቶክ የአሜሪካ ገዢ እንዲያገኝ የ270 ቀናት የጊዜ ገደብ ሰጥቶ የነበረ ቢሆንም ሊሸጥ እንደሚችል የሚያመለክት ምንም አይነት ይፋዊ መረጃ አልነበረም። አዳም ኮቫቼቪች የቻምበር ኦፍ ፕሮግረስ ስራ አስፈጻሚ ናቸው።
The fact that they have not allowed this, I think
ይህ እንዲሆን ያለመፍቀዳቸው የቻይና መንግስት መተግበሪያውን በመቆጣጠር በትክክልም የብሔራዊ ደህንነት ጥቅም እንደሚያገኝ የሚያሳይ መስለኛል። ይሄ ሊያሳስበን ይገባል። ምክር ቤቱ ይህን ረቂቅ ህግ እንዲያጸድቅ ያደረገውን ምክንያትም ያጠናክራል።
አሁን ቲክቶክ ተጨማሪ 75 ቀናት ተሰጥቶታል። ነገር ግን የትራምፕ ድጋፍ ተጨምሮበትም ቢሆን የኩባንያው የወደፊት ዕጣ ፈንታ አሁንም ጥያቄ ውስጥ ነው። በማት ዴቢ ለተጠናቀረው ዘገባ ስመኝሽ ቆየ ዋሽንግተን ዲሲ። ፕሬዝዳንት ዶናልድ ትራምፕ ሰኞ ዕለት ቃለ መሐላ ፈጽመው ስልጣን ከተረከቡ በኋላ ካከናወኗቸው የመጀመሪያ ተግባራት መካከል የቲክቶክ ማህበራዊ ሚዲያ ባለቤት የሆነው የቻይናው ኩባንያ መተግበሪያውን በአሜሪካ
የተከታተላችሁት ያላችሁት ከአሜሪካ ድምጽ የታለፈላችሁ የሚገኘውን የሮም ምሽት ዝግጅቶቻችን ነው። ቀደም ሲል የምሽቱን አብይ ርዕስ ነበር የተከታተልነው። ቀጥሎ የትንታኔ መጽሔት ወደ እናንተ ይደርሳል። የትንታኔው መጽሔት የመጀመሪያ ርዕሰ ጉዳይም ቀደም ሲል ከነበረው ከፕሬዚዳንት ትራምፕ ጋር የተያዘ ነው። የትራምፕ የተባበሩት መንግስታት ድርጅት እጩ አምባሳደር የማሻሻያ ለውጥ ጥሪ ይመለከታል። ፕሬዚዳንት ዶናልድ ትራምፕ በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር እንዲሆኑ ያጯቸው ኤሊስ ስቴፋኒክ ትላንት ማክሰኞ በእንደራሴዎች ምክር ቤት በተካሄደው ስነ ስርዓት በርካታ ጥያቄዎች ቀርበውላቸዋል። በምክር ቤቱ ከፍተኛው የሪፐብሊካን መሪ በዓለም አቀፍ ድርጅት ቅድሚያ ለአሜሪካ የሚለውን የትራምፕ አጀንዳ ያራምዳሉ ብለዋል። በዩናይትድ ስቴትስ ምክር ቤት የአሜሪካ ድምፅ ዘጋቢ ካትሪን ጂፕሰን ያደረሰችን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።
ፕሬዚዳንት ዶናልድ ትራምፕ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሆነው እንዲያገለግሉ ያጫቸው የዩናይትድ ስቴትስ ምክር ቤት አባሏ ኤሊስ ስቴፋኒክ ትላንት ማክሰኞ በእንደራሴዎች ምክር ቤት ፊት ቀርበው ሲናገሩ በድርጅቱ ተጠያቂነት መኖር አለበት ሲሉ ጥሪ አሰምተዋል።
The UN has not lived up to this founding mission and we must demand better. I share President Trump's vision of a UN
የተባበሩት መንግስታት ድርጅት የተቋቋመለትን ተልእኮ ማሳካት አልቻለም እናም የተሻለ ውጤት መጠበቅ አለብን። ቅድሚያ ለአሜሪካና ሰላምን በጥንካሬ ማሳካት የሚሉትን የፕሬዝዳንት ዶናልድ ትራምፕን ራዕዮች ይጋራለሁ። ተቋሙ ወደ ተመሰረተበት ባለም ዙሪያ ሰላምና ደህንነትን ማስፋት ተልእኮ መመለስ አለበት።
እንደ አውሮፓውያን የዘመን አቆጣጠር በ2014 በ30 ዓመት ዕድሜያቸው የምክር ቤቱ አባል እንዲሆኑ የተመረጡት ስቴፋኒክ በምክር ቤቱ ለአራተኛው ኃላፊነት ደረጃ መድረስ ችለዋል። የፕሬዝዳንቱን እጩዎች የማጽደቅ ስልጣን በተሰጠው እንደራሴዎች ምክር ቤት ከሪፐብሊካን ወገን የሆኑ ተወካዮች ስቴፋኒክ ያላቸው ጠንካራ አቋምና ብርቱ የማሰላሰል ችሎታ ለታጩበት የመንግስታቱ ድርጅት አምባሳደርነት ኃላፊነትና ለሀገራቸው በብቃት ለመሟገት ትክክለኛው ሰው ያደርጓቸዋል ይላሉ።
When many of us look at the United Nations, this body that is meant to advance values of peace
and freedom and human dignity, we don't see those American values.
ብዙዎቻችን የተባበሩት መንግስታት ድርጅትን ስናይ የሰላምና የነጻነት እሴቶችን እንዲሁም የሰብአዊ ክብር ጥበቃን ለማሳካት የታለመው ይህ አካል እነዚያ ዩናይትድ ስቴትስ የምታራምዳቸው እሴቶች ሲንጸባረቁበት አናይም። በዓለም ብቸኛ አይሁዳዊት ሀገር ላይ ከየአቅጣጫው ጥቃት ሲደርስባትና ጸረ ሴማዊነት ሲስፋፋ ጭቆናና ግፍ የሚፈጽሙ አምባገነኖች ሲከበሩና ወደ አመራር እርከን ሲሸጋገሩ ነው የምናየው።
ስቴፋኒ ቃላቸውን ለመስማት ለተሰየሙት የእንደራሴዎች ምክር ቤት አባላት ሲናገሩ በዩናይትድ ስቴትስ ተወካዮች ምክር ቤት ያገለገሉበት ስራ የሀገራቸው አምባሳደር በመሆን የሚረከቡትን ይህን ኃላፊነት በብቃት ለመወጣት ይረዳኛል ብለዋል።
The US is the largest contributor to the UN by far. Our tax dollars should not be complicit in propping up entities.
ለተባበሩት መንግስታት ከሚሰጠው ድጋፍ ትልቁን የምታዋጣው ሀገር ዩናይትድ ስቴትስ ናት። ከግብር ከፋዩ ህዝብ የሚመጣውን ገንዘብ የአሜሪካን ጥቅም የሚጻረሩ ጸረ ሴማዊ አቋም ለሚያራምዱ ወይም በማጭበርበር በሙስና አለም በሽብር ተግባር የሚሳተፉ አካላትን ለመርዳት መዋል የለበትም። ብሔራዊ ደህንነታችንን ለማጠናከርና የድርጅቱን ውጤታማነት ለማሳደግ በሚያስችሉ ፕሮግራሞች ላይ ነው ወጪ ማድረግ ያለብን።
መንደራሴዎች ምክር ቤት የውጭ ግንኙነት ኮሚቴ ከፍተኛ የሪፐብሊካን ተወካይ ሴናተር ጂም ሪሽም በዚህ ሐሳብ ይስማማሉ።
I believe it is reasonable to evaluate every UN agency to determine if what they are doing is directly beneficial to America.
የሚሰሩ ስራ በቀጥታ ለአሜሪካ ጥቅም የሚበጅ መሆኑን ለመወሰን እያንዳንዱን የመንግስታቱ ድርጅት ተቋማት የሚሰራውን ስራ መገምገምና ምላሹ አሁን የሚል ስኪዮን ድረስ ተጠያቂ ማድረግ ተገቢ ነው ብያምናለሁ።
የተባበሩት መንግስታት ድርጅት ቃል አቀባይ ፋራን ሃክ በበኩላቸው በትላንትናው ዕለት ጉዳዩን አስመልክቶ በሰጡት አስተያየት እንዳመለከቱት በዚያ አባባል አይስማሙም።
The United States owes $1.5 billion to the regular budget of the UN.
$1.5 billion.
And then
United States ለተባበሩት መንግስታት ድርጅት መደበኛ በጀት $1.5 billion ይፈልግባታል። መደበኛ በጀቱን ጨምሮም ለሰላም ማስከበርና ለዓለም አቀፍ ችሎት ከሚያስፈልገው ጋር ተደማምሮ በአጠቃላይ ለሶስቱ የሚፈልግባት የገንዘብ መጠን $2.8 billion ነው።
አንድ ከፍተኛ የጉዳዩ አቂ ተንታኝ ለአሜሪካ ድምጽ በሰጡት አስተያየት እንዳስረዱት 80 ዓመታት ያስቆጠረውን ድርጅት እንደ አዛ መቀየር ቀላል አይሆንም ይላሉ።
In some of the lower institutes, we are the largest donor to the United Nations, so there is a possibility of using some of that leverage.
በዝቅተኞቹ አንዳንድ ተቋማቱ ለተባበሩት መንግስታት ትልቁን ድጋፍ የምንሰጠው ለጋሽኛ ነን። በመሆኑም በተወሰነ ደረጃ ያን ተጠቅሞ ጫና ማድረግ ይችላል። ነገር ግን በተለመደው አሰራር ያንን አቅም የምንጠቀመው በጣም አነስተኛ በሆነ መንገድ በእነዚህ ተቋማት ውስጥ ለውጥ ለማምጣት ለማስቻል ብቻ ነው።
እናም ዲሞክራቶች በበኩላቸው የስቴፋኒክ የቀደሙ ድርጊቶች ስጋት እንዳሳደሩባቸው ነው የሚናገሩት።
You have voted to defund the United Nations and its specialized agencies. Certainly, I would agree that the United Nations is an imperfect body.
ለተባበሩት መንግስታት ድርጅትና ለልዩ ተቋማቶቹ የሚሰጠውን ገንዘብ የማቋረጥ ሐሳብን በመደገፍ ድምጽ ሰጥተዋል። በርግጥ የተባበሩት መንግስታት ድርጅት የተዋጣለት አካል ባለመሆኑ ላይ ስማማለሁ። ነገር ግን የተባበሩት መንግስታትን በአንጻሩ ከአሜሪካ ግብር ከፋይ የሚገኘው ገንዘብ ፋይዳ እጥፍ ድርብ እንዲሆን የሚያደርግም ነው። የዩናይትድ ስቴትስ ተሳትፎ መላላት ወይም መቋረጥ ተቀናቃኞቻችን በተለይም ደግሞ ሩሲያና ቻይና አጥብቀው የሚሹት ጉዳይ ነው።
ስቴፋኒክ እጩነታቸው ከጸደቀም በተባበሩት መንግስታት ድርጅት የዩናይትድ ስቴትስን ተልዕኮ በመምራት 32ኛዋ አምባሳደር ይሆናሉ።
ቀጣዩ ዝግጅታችንም ከዚሁ ፕሬዚዳንት ትራምፕ ካሳለፏቸው ውሳኔዎች ጋር ይያያዛል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በዓል ሲመታቸው ቀን የአሜሪካ ከፓሪስ የአየር ንብረት ስምምነትና ከዓለም ጤና ድርጅት የማውጣት ሂደት የሚያስጀምሩት የማስፈጸሚያ ትዕዛዞችን ፈርመዋል። አንድ የአፍሪካ ከፍተኛ የጤና ባለስልጣን በውሳኔው ላይ ተጨማሪ መረጃ እንደሚጠብቁ ሲናገሩ፣ ተንታኞች ግን የትራምፕ ውሳኔ ለቻይና ተጨማሪ በር የሚከፍት ነው ብሏል። ኬት ባርትሌይ ከጆሃንስበርግ ያደረሰችው ዘገባ ስመኝሽ ቆየ እንደሚከተለው ታቀርባለች።
አሜሪካ በድጋሚ በአንድ ፊርማ ጥላ እየወጣች ነው።
የሚቀጥለው ከፓሪስ የአየር ንብረት ስምምነት መውጣት ነው።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሰኞ ዕለት ቃለ መሐላ ከፈጸሙ ከጥቂት ሰዓታት በኋላ ዋሽንግተን ከዓለም ጤና ድርጅትና ከፓሪስ የአየር ንብረት ስምምነት የምትወጣበትን ሂደት አስጀምረዋል። የዚህ ውሳኔ ሰፋ ያለው ተጽዕኖ ምን ሊሆን እንደሚችል ወደፊት የሚታይ ቢሆንም በእነዚህ ዓለም አቀፍ ተቋማት ውስጥ ግን የዓለም ኃይል ሚዛን ለውጥ ሊያስከትል እንደሚችል በደቡብ አፍሪካ የዓለም አቀፍ ግንኙነቶች ተቋም የቻይና እና አፍሪካ ተንታኝ ባለሙያ የሆኑት ኮበስ ቫን ስታደን ይናገራሉ።
The US withdrawal from the World Health Organization from the
Paris United States ከዓለም ጤና ድርጅትና ከፓሪስ ስምምነት መውጣቷ ዩናይትድ ስቴትስ ከበነዚህ ተቋማት ውስጥ የነበራትን ድምጽ ያዳክመዋል። የዚህ ድምር ውጤት ደግሞ ቻይና ከደቡባዊ ንፍቀ ክበብ በተለይም ደግሞ ከአፍሪካ ጋር ያላትን ግንኙነት የበለጠ ያጠናክረዋል።
ቻይና በዓለም ላይ ትልቋ የካርበን አማቂ ጋዞች አመንጪ ብትሆንም በዓለም አቀፍ ደረጃ የአረንጓዴ ቴክኖሎጂ ምርቶችንም በማምረት ቀዳሚዋ መሆኗን ቻይና በደቡብ ንፍቀ ክበብ የተሰኘ ጥናት አጥኚ ተቋም ውስጥ የሚያገለግሉት ክርስቲያን ጄራልድ ኒማ ያስረዳሉ።
አሜሪካ ከፓሪስ ስምምነት ስትወጣ ቻይና የአረንጓዴ ቴክኖሎጂ ሻምፒዮን መሆኗን የሚያሳዩ ትርክቶችን የበለጠ ተራምዳለች።
የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ኡዎ ጃኩን ማክሰኞ ዕለት በሰጡት ጋዜጣዊ መግለጫ ትራምፕ ከፓሪሱ ስምምነት ለመውጣት መወሰናቸው እንደሚያሳስባቸው ተናግረዋል።
የአየር ንብረት ለውጥ በሰው ልጆች ላይ የተጋረጠ ፈተና ነው። የትኛውም ሀገር ሊያመልጥ አይችልም። የትኛውም ሀገር ከተጽዕኖ አይተርፍም። ቻይና ለአየር ንብረት ለውጥ የምትሰጠው ቀልጣፋ ምላሽና ቁርጠኝነት ወጥ ሆኖ ይቀጥላል።
የአፍሪካ በሽታ መከላከያና መቆጣጠሪያ ማዕከል ዋና ዳይሬክተር ዢን ካሲያ በተመሳሳይ መልኩ ማክሰኞ ዕለት በሰጡት ጋዜጣዊ መግለጫ ትራምፕ ካለም ጤና ድርጅት መውጣታቸው ስለሚኖረው ተጽዕኖ ተጠይቀው በሰጡት ምላሽ ይህን ብለዋል።
My interest is the health of
የኔ ፍላጎት የአፍሪካ ሕዝብ ጤና ነው። ዩናይትድ ስቴትስ ደግሞ የአፍሪካ ዋና አጋር ናት። ለአፍሪካ ሕዝብ ሰፊ አገልግሎት ትሰጣለች። የተወሰነውን ውሳኔ የምንረዳበትና ለአፍሪካ ህዝብ ያጋጠመንን ፈተና እንዴት እንደምንወጣ የምናጤንበት ጊዜ ይመስለኛል።
ጎን ለጎን ካሴያ ከአዲሱ አስተዳደር ጋር ለሁለቱም ወገኖች በሚጠቅም መልኩ አብሮ መስራት የሚቻልበት አጋጣሚ እንደሚታያቸውም ጠቁመዋል። ኒማ ግን የአሜሪካ ከዓለም ጤና ድርጅት መውጣት ቻይና በዓለም ጤና ዙሪያ የመሪነት ሚና እንዲኖራት ያስችላል ይላሉ።
When it comes to health cooperation we can also
በጤና ትብብር ዙሪያ ከተለያዩ ሀገራት ጋራ በመታደርገው የህክምና ትብብር ቻይና ምን ያክል የራሷን ተጽዕኖ ያሳፋች እንደሆነ ማየት እንችላለን።
ቻይና በአፍሪካ ሆስፒታሎችን በመገንባት የህክምና እርዳታ መርከቦችንና ዶክተሮችን ወደ አህጉሩ በመላክ ረጅም ታሪክ አላት። ሆኖም የዋሽንግተን መውጣት ከቤጂንግ የበለጠ የገንዘብ ድጋፍ የማግኔት ፍላጎቱን ሊጨምረው ይችላል። ትራምፕ የዓለም ጤና ድርጅት የኮቪድ-19 ወረርሽኝን በተገቢው መንገድ አልተቆጣጠረም በማለት ይከሳሉ። በተጨማሪም ለዓለም ጤና ድርጅት ትልቁን የገንዘብ ድጋፍ የምታደርገው አሜሪካ ከቻይና የበለጠ ገንዘብ ለተቋሙ በመስጠቷ ደስተኛ አይደሉም።
እስኪ አስቡት፣ በጣም ያሳዝናል። ቻይና 39 ሚሊዮን ዶላር ነው የምትከፍለው፣ እኛ ደግሞ 500 ሚሊዮን ዶላር። ቻይና ግን ትልቁ ሀገር ናት።
የቻይና የውጭ ጉዳይ ሚኒስትር ቃል አቀባዩ በማክሰኞ ንግግራቸው ቻይና ለዓለም ጤና ድርጅት ድጋፍ ማድረጓን በመቀጠል ኃላፊነቷን እንደምትወጣና በዓለም ጤና ዙሪያ ዓለም አቀፍ ትብብር እንደምታጠናክር ተናግረዋል። የዓለም ጤና አስተዳደርን ማጠናከር ጨምሮ ጆሃንስበርግ በሚገኘው ዊትዋተር ስታንድ ዩኒቨርሲቲ የዩናይትድ ስቴትስ ጥናት የአፍሪካ ማዕከል ዳይሬክተር የሆኑት ቦብ ዌኬሳ የትራምፕ ውሳኔ አፍሪካ ለእርዳታ ፊቷን ወደ ሌላ ቦታ ማዞር እንዳለባት አመላካች ነው ይላሉ።
የአፍሪካ ሀገራት በሂደት እርዳታ ለሚፈልጉባቸው ጉዳዮች የራሳቸውን ሀብት እንዴት እንደሚያሰባስቡ ማወቅ አለባቸው። አለበለዚያ በአውሮፓውያን በቻይናና ህንዶች ላይ ይደገፋሉ።
ባለፈው ወር ዩናይትድ ስቴትስ ለአፍሪካ ሀገራት ሰብአዊ እርዳታ የሚውል ከአንድ ቢሊዮን ዶላር በላይ እንደምትሰጥ አስታውቃ ነበር። ዌኬሳ እንደሚሉት ግን አሜሪካ ከዓለም ጤና ድርጅት መውጣቷና በአሜሪካ ላይ መተማመን መቀነሱ የአፍሪካ ሀገራት ከመጀመሪያው የትራምፕ የስልጣን ዘመን የቀሰሙት ትምህርት መሆኑን ያመለክታሉ። በኬት ባርትሌት ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የትንታኔው መጽሔታችን እንደቀጠለ ነው። አሁን ደግሞ ስርዓተ ጾታን አስመልክተው የፕሬዝዳንት ትራምፕ የፈረሙትን ፕሬዝዳንታዊ ትዕዛዝ አፍሪካ ውስጥ የተለያዩ ምላሾች እየቀረቡበት መሆኑን የተመለከተውን ዘገባ ወደ እናንተ እናደርሳለን። በተለያዩ የአፍሪካ ሀገሮች ያሉ ጠበቅ ያለ ወግ የሚያራምዱ ወገኖች የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ስርዓተ ጾታንና ብዝሃነትን አስመልክቶ የፈረሙትን ፕሬዝዳንታዊ ትዕዛዝ ሲያደንቁ፣ በአህጉሪቱ ውስጥ ያሉት የተመሳሳይ ጾታ መብት ተሟጋቾችና የማህበረሰብ አባላት በበኩላቸው ከፍተኛ ስጋት እንዳሳደረባቸው እየገለጹ ነው። ቲሞቲ ኦቢዙ ከናይጄሪያ ዋና ከተማ አቡጃ ያደረሰን የዚህ ዘገባ ዝርዝር አሉላ ከበደ እንደሚከተለው ወደ እናንተ ያደርሰዋል።
ዶናልድ ትራምፕ 47ኛው ዩናይትድ ስቴትስ ፕሬዚዳንት ሆነው ስልጣናቸውን በተረከቡባት የመጀመሪያዋ ቀን እሳቸው በፊት የነበሩት ጆ ባይደን ተግባር ላይ ያዋሏቸውን ፖሊሲዎች የሚቀይሩትን ጨምሮ ቁጥራቸው የበዙ ፕሬዚዳንታዊ ትዕዛዞችን ፈርመዋል። ከነኚህም ውስጥ ጾታቸውን ለቀየሩ ሰዎች ይሰጡ የነበሩትን አንዳንድ ከለላዎች መሻርና ጾታን በወንድና በሴትነት ብቻ መገደብን የሚወስኑ ትዕዛዞች ይገኙበታል። ትራምፕ የወሰዷቸውን እነኚህን እርምጃዎች ተከትሎም በመላው አፍሪካ የተለያዩ ምላሾች እየተሰሙ ነው። የናይጄሪያውን የፕሮቴስታንት ክርስትና አማኞች ህብረት ምክትል ፕሬዚዳንት ሊቀ ጳጳስ ጆን ፕሬዝ ዳንኤልን የመሳሰሉት ትራምፕ የወሰዱትን እርምጃ በደስታ መቀበላቸውን ይፋ አድርገዋል።
በጣም ተደስቻለሁ። ዶናልድ ትራምፕ ትክክለኛውን ነገር ያደረጉ ይመስለኛል። ምክንያቱም እንዴት ነው አንዲት ልጅ በድንገት ተነስታ በቃ ልጃገረድ የመሆን ስሜት አይሰማኝም፣ ወንድ መሆን ነው የምፈልገው ልትል የምትችለው? እናም ጾታቸውን ይቀያይራሉ። ያን የመሰለ ግራ መጋባት አያስፈልገንም። ትክክለኝነት፣ ጽድቅና ስርዓት ያለው ሁኔታ እንዲሁም ጤናማ መንፈስ ወደ ማህበረሰቡ እንዲመለስ ያደርጋል።
በአፍሪቃ የተለያዩ ሃይማኖትና ጠበቅ ያለ ስርዓት የሚከተሉ ማህበረሰቦች ብዙዎቹ ትራምፕ ለወሰዱት እርምጃ ድጋፍ እየሰጡ ቢሆንም የተመሳሳይ ጾታ ግንኙነቶችን የሚያራምዱ ሌሎች ግን ውሳኔውን በአመታት ውስጥ ከመጣው ለውጥና አግኝቶት ከነበረው ድጋፍ ወደኋላ የሚመልስ እንቅፋት ነው ሲሉ ተቃውሟቸውን ያሰማሉ። የናይጄሪያው የኤልጂቢቲኪው መብቶች ተሟጋች ቡድን ክሬሜ ዴላ ክሬሜ መስራች ፍራንክ ኢጆጉ ከባድ ምዘዝ ያስከትላል ሲል ያስጠነቅቃል።
የምርጫ ዘመቻቸውን ስልቶች በመመልከቴ አልተከፋውም። ይህ ድርጊት በአፍሪካና መሰል አገሮች የተመሳሳይ ጾታ ግንኙነትን በሚከተሉ የማህበረሰብ አባላት ላይ ጥቃት እንዲደርስ ሊያደርግ የሚችል መገለልና መድሎ መንግስታት ሊያወጣቸው የሚችሏቸውን ብዙ ገዳቢ ፖሊሲዎች እንደሚያስከትል እናውቃለን።
እንደ ኢጂዮ ግምገለጣ የዚህ ማህበረሰብ ቡድን መብት ተሟጋቾች መሰል እርምጃዎችን ለመቃወም ስልት በመቀየስ ላይ ናቸው።
በምናምንበት ነገርና ለማህበረሰቡ እንዴት ጸንተን መቆም እንደምንችል ለመወሰን ስልት እየነደፍን ነው። በዚህም ላይ ይህ የሚሆነው ለአራት ዓመታት ብቻ ነው። ለራሳችን ቃል የምንገባው ብቸኛ ጉዳይ በአጠቃላይ በዓለም አቀፍ ደረጃ የሚሆን አፍሪካን በመሳሰሉ አገሮች ውስጥ በዓለም ዙሪያ የተመሳሳይ ጾታ ግንኙነቶችን የሚያራምዱ የማህበረሰብ አባላት የሚፈጸሙ ፖሊሲዎችን መቃወማችንን መቀጠል ነው።
ትራምፕ የወሰዱት እርምጃ በአፍሪካና በሌሎች አካባቢዎች በኤልጂቢቲኪው ማህበረሰብ አባላት ላይ የሚደረገውን ጫና ከፍ ያደርጋል የሚል ስጋት አላቸው። የማህበረሰቡ አባላት በብዙ የአፍሪካ ሀገሮች አሁንም ከባድ ቅጣት እንደሚጠብቃቸው ይናገራሉ። ናይጄሪያ ውስጥ የተመሳሳይ ጾታ ግንኙነት እስከ 14 ዓመት በሚደርስ እስራት ሲያስቀጣ፣ የኡጋንዳ ህገ መንግስታዊ ፍርድ ቤት ባለፈው ዓመት በተመሳሳይ ጾታ ግንኙነት የተወነጀሉ በእድሜ ልክ እስራት እንዲቀጡ የሚደነግገውን ህገ መንግስት አጽንቷል። በማሊ ወታደራዊ ሁንታ ባለፈው ታህሳስ የተመሳሳይ ጾታ ግንኙነትን በእስራት የሚያስቀጣ ወንጀል አድርጎታል።
አሁን ደግሞ ከሁለት ቀናት በፊት የተካሄደውን የፕሬዚዳንት ዶናልድ ትራምፕ የባለ ሲመትን ወደሚያስቃኝን ተከታዩ ዘገባ እንውሰዳችሁ። ዶናልድ ትራምፕ ሰኞ በባለ ሲመት ስነ ስርዓታቸው ላይ ባደረጉ ንግግር የጋራ አስተሳሰብ አብዮት እንዲኖር ጠይቀዋል። 47ኛው የዩናይትድ ስቴትስ ፕሬዚዳንት ሰኞ ዕለት የፈጸሙት ቃለ መሐላ እንደ አውሮፓውያን አቆጣጠር በ2020 ለሁለተኛ የስልጣን ዘመን ባደረጉት ፉክክር በጆ ባይደን ከተሸነፉ በኋላ አስደናቂ በሆነ መልኩ ወደ ስልጣን መመለሳቸውንም የሚያሳይ ነው። የዋይት ሀውስ ዘጋቢ ዋዲ ኩስዋራ ያደረሰችን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች።
ዶናልድ ትራምፕ 47ኛው የዩናይትድ ስቴትስ ፕሬዝዳንት ሆነው ቃለ መሐላ ፈጽመዋል። በምርጫ ዘመቻቸው የገቡትን ቃል እንደሚፈጽሙ ተናግረው የጋራ አስተሳሰብ አብዮት እንዲኖርም ጠይቀዋል። ህገወጥ ስደትን ጨምሮ
I will declare a national emergency at our southern border.
በደቡባዊ ድንበር በራዊ ያስቸኳይ ጊዜ አውጃለሁ። በሚሊዮን የሚቆጠሩ ወንጀለኛ ስደተኞችን ወደ መጡበት የመመለሱን ሂደት እንጀምራለን። በሀገራችን ላይ የተፈጸመውን አስከፊ ወረራ ለመቀልበስ ወደ ደቡብ ድንበር ወታደሮችን እልካለሁ።
ትራምፕ እንደ አውሮፓውያን አቆጣጠር በ2017 በተደረገላቸው በዓለ ሲመት እንዳደረጉት ንግግር ሁሉ በዚህኛውም ከሳቸው የቀደሙትን መሪ ውድቀት አጉልተው አሳይተዋል። የፌደራል መንግስቱን በጀት ለመቀነስና ጾታቸውን ለቀየሩ ሰዎች የተቀመጠውን ህጋዊ ክልከላ እንደሚያነሱም ቃል ገብተዋል።
ከዛሬ ጀምሮ የዩናይትድ ስቴትስ መንግስት ፖሊሲ ሁለት ጾታዎች ብቻ እንዲኖር ይፈቅዳል፣ ወንድና ሴት።
ትራምፕ ወደ ስልጣን የመጡት በዩክሬን የሚካሄደው ግጭት በቀጠለበትና በጋዛ ደካማ የተኩስ ማቆም ስምምነት በተደረሰበት ወቅት ነው።
ስኬታችንን የምንለካው በምናሸንፋቸው ፈተናዎች ብቻ ሳይሆን በምናስቆማቸው ጦርነቶችም ነው። ምናልባት ከሁሉም በላይ ደግሞ በመንገባባቸው ጦርነቶችም ጭምር።
ትራምፕ የፓናማ ካናልን እንደገና የመቆጣጠር ፍላጎታቸውንም በድጋሚ አሰምተዋል።
ቻይና በፓናማ ካናል እየተንቀሳቀሰች ነው። እኛ ለቻይና አልሰጠነውም፣ የሰጠነው ለፓናማ ነው። ስለዚህ መልሰን እንወስደዋለን።
በበዓለ ሲመቱ ላይ ሁሉም በህይወት ያሉ ፕሬዝዳንቶችና ከአርጀንቲና፣ ቻይናና ጣሊያን የመጡ የውጭ ዲፕሎማቶች እንዲሁም የቴክኖሎጂ ቢሊዮነሮችና የትራምፕ ለጋሽ የሆኑት ጄፍ ቤዞስ፣ ኤለን መስክና ማርክ ዙከንበርግ ተገኝተዋል። በከፍተኛ ቅዝቃዜ ምክንያት በዓለ ሲመቱ በምክር ቤት ውስጥ እንዲካሄድ ተደርጓል። ሁሉም የትራምፕ ደጋፊዎችም በአቅራቢያው ከሚገኘው ዝግ ስታዲየም ገብተው ሊከታተሉ አልቻሉም። ሆኖም ከትራምፕ ብዙ ነገር ይጠብቃሉ።
ነጻነት ወደ ሀገራችን ተመልሷል። ደህንነት ወደ ሀገራችን ተመልሷል። ድንበር ተዘግቷል። በዓለም ላይ ሰላም ከጥንካሬ ጋር ይኖራል።
ሰኞ ማለዳ ላይ ተሰናባቹ ፕሬዝዳንት ጆ ባይደን ለትራምፕ የሻይ ግብዣ አድርገውላቸው ነበር። ምንም እንኳን ሁለቱም ከፍተኛ የቃላት ጡጫ ተለዋውጠው የነበረ ቢሆንም ይህ በስልጣን ሽግግር ውስጥ ከሚደረጉ ልማዶች አንዱ ነው። ትራምፕ ግን እንደ አውሮፓውያን አቆጣጠር በ2021 በተደረገው የባይደን በዓለ ሲመት ላይ ባንዱም አልተሳተፉም። ትራምፕም ተመሳሳይ ነገር ሊያጋጥማቸው እንደሚችል ማስጠንቀቂያ ደርሷቸዋል። ባይደን ስልጣናቸውን ከማስረከባቸው ከደቂቃዎች በፊት ለአስተዳደራቸውና ለቤተሰቦቻቸው ቁልፍ አባላቶች ምህረት የሚሰጥ ፊርማ አኑረዋል። ባይደን ትራምፕን የዲሞክራሲ ስጋት ሲሉ ይገልጿቸዋል። እንደ አውሮፓውያን አቆጣጠር በጥር 6 የትራምፕ ደጋፊዎች የባይደንን ድል ለመቀልበስ በምክር ቤቱ ላይ ወረራ አካሂደዋል። ትራምፕ በዚህ ምክንያት ፍርድ ከተፈረደባቸው ለተወሰኑት ምህረት እንደሚያደርጉ ተናግረዋል።
ከዚህ በኋላ የመንግስት ግዙፉ ኃይል የፖለቲካ ተቃዋሚዎችን ለማሳደድ ጥቅም ላይ አይውልም።
ከዚህ ቀደም እንደሚደረገው ሁሉ ትራምፕና ምክትል ፕሬዝዳንታቸው ጄዲ ቫንስ ከምክር ቤት አባላት ጋር የተደረገ የምሳ ግብዣ ላይ ተገኝተዋል። ትራምፕ ስልጣን እየተረከቡ ባሉበት ወቅት ሪፐብሊካኖች በሁለቱም የህግ አውጪና የህግ መወሰኛ ምክር ቤቶች የበላይነትን ተቆጣጥረዋል። በፓትሲ ዊዳኩስዋራ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
እያዳመጣችሁ ያላችሁት ከአሜሪካ ድምፅ እየተላለፈላችሁ የሚገኘው የሮብ ምሽት ዝግጅቶቻችን ነው። ቀደም ሲል የመጀመሪያው አጋማሽ ዝግጅቶቻችን ነው የተከታተላችኋቸው በትንታኔው መጽሔትና በአብይ ርዕስ። አሁን ደግሞ ቀጥለው በሁለተኛው አጋማሽ ዝግጅቶቻችን ወደ እናንተ የሚደርስ ይሆናል። አገር አቀፍ ሽልማት የተበረከተላቸው የላቀ ውጤት ያመጡ ተማሪዎችን የተመለከተው ቅንብር የሁለተኛው አጋማሽ የመጀመሪያው ዘገባችን ይሆናል። በኢትዮጵያ በ2016 ዓ ም በ12ኛ ክፍል መልቀቂያ ፈተና የላቀ ውጤት ያመጡ ተማሪዎች አገር አቀፍ ሽልማት ተበረከተላቸው። ባለፈው ረቡዕ ጥር 7 2017 ዓ ም በአዲስ አበባ ዩኒቨርሲቲ የሽልማት ፕሮግራሙን ያዘጋጀው የኢትዮጵያ ብሔራዊ ተማሪዎች የሽልማት ድርጅት የሚባል ተቋም ሲሆን ዓላማውም የትምህርት ጥራት የሁሉም አጀንዳ እንዲሆን ማድረግ ነው ብሏል። ከተሸላሚ ተማሪዎች የተወሰኑትም ስሜታቸውና ተሞክሯቸውን ለአሜሪካ ድምፅ አጋርተዋል። ገብረ ሚካኤል ገብረ መድር አነጋግሯቸዋል። እንደሚከተለው ይቀርባል።
በጣም ደስ ብሎኛል። ይበርጥ ደግሞ ለሚቀጥለው የትምህርት ህይወታችን ማበረታቻ ሆኖናል። እናመሰግናለን። በጣም ደስ ብሎኛል።
ከድሬዳዋ ኖህ ናትናኤል ሰልማን 542 በማምጣት
ለዚህ ስኬት ከሁሉ አስቀድሜ ቀዳሚ ማድረገው እግዚአብሔርን ነው። እግዚአብሔር በብዙ ነገር በጤናም አይምሮንም ከፍቶ እስከዚህ ድረስ ያደረሰኝ እሱ ነው። ከዛ በመቀጠል ቤተሰቦቼ ናቸው። ቤተሰቦቼ ከልጅነቴ ጀምሮ ለትምህርት ያለኝ አመለካከት ጥሩ እንዲሆን መጻሕፍቶችን በመግዛት ጭምር በምክርም ጭምር በጣም ያገዙኝ ነበረ። ያ ለኔ በጣም የትምህርት ፍላጎቴን እንዲነሳሳና ሁልጊዜም ጥሩ ውጤት የሚያመጣ ተማሪ እንድሆን አግዞኛል።
ጦርነቱ ከ3 ዓመት ያክል ከትምህርት ርቀን ስለነበር ያው ወኔ ፈጥሮልኛል እሱ። ምክንያቱም ከዛ ሁሉ ችግር አልፌ እንደገና አዲስ እድል በማግኘቴ እሱ ለጥቅም ያ አሪፍ ውጤት ማምጣት አለብኝ ብዬ ራሴ አሰብኩኝ እና ያው እሱ በጣም ወኔ ፈጥሮልኛል ብዬ አስባለሁ። ይሄን ውጤት በማምጣቴ በጣም ደስ ብሎኛል። እውነት ለመናገርም ከጠበቁት በላይ ነው። የጠበቁት ከዚህ ትንሽ ዝቅ ያለ ነበር፣ ግን ያው ከጠበቁት በላይ ነው እና ያው በጣም ደስ ብሎኛል።
ቤዛ ብርሃኑ አራርሳ እንኳን ደስ አለሽ ጎበዝ ልጅ።
561 ነው ያመጣሁት ከ600። በጣም ነበር ደስ ያለን። እኔም ቤተሰብም ለሊት 6 ሰዓት እየጠበቅን ነበር ውጤት እስከሚለቀቅ። ውጤቱን ባየን ሰዓት ግን በጣም ደስ ብሎን ነበረ።
የራሳችንን አሁን የጥናት ሰዓታችንን እና ሌላ የምንዝናናበትን ሰዓት መለየት ነው ዋናው ትልቁ ነገር እና ሙሉ ጊዜያችንን ለትምህርታችን መስጠት ነው። የምንዝናናበት ሰዓት ይደርሳል እና ይሄ ደግሞ የህይወታችን ትልቁ ክፍል ስለሆነ ሙሉ ሰዓታችንን ለትምህርታችን መስጠት ይሄ ለእኔ ትልቁ ለዚያ በቃኝ ነገር ነው ብዬ አስባለሁ።
ከምንም በላይ ቤተሰብ በጣም ትልቁ ሚና ይጫወታሉ ብዬ አስባለሁ። አሁን ለኔ ከድሮም ጀምሮ የስራ ጫና በጣም በጣም ነው ያልነበረብኝ። እውነት እንኳን እነሱ ያው ጊዜያቸውን እኔ በማልሰራው ስራ ላይ እነሱ ከቨር እያደረጉ ለኔ የጥናት ጊዜ ነበር የሚሰጡት። ጊዜ ማመቻቸት ከምንም በላይ ትልቅ ነገር ነው። የስራ ጫና በዚህ ጊዜ ብዙ ልጆች አያለው በስራ ጫና ምክንያት ማጥናት የማይችሉ ጊዜ ሊኖራቸው ይችላል፣ ግን በስራ ከደከሙ ያንን ለረፍት ነው የሚጠቀሙበት። አይምሮ ይደክማል፣ መተኛት ይፈልጋሉ፣ ይተኛሉ ማለት ነው። ከዛ ሳያጠኑ ይመጣሉ። ይሄ ደግሞ የቤተሰብ ኃላፊነት ነው ብዬ አስባለሁ።
ቀደም ሲል በአገር አቀፍ ደረጃ ከፍተኛ ውጤት ያስመዘገቡ ተማሪዎችን ሽልማት የተመለከተውን ቅንብራችን ነበር በገብረ ሚካኤል ገብረ መድህን የተጠናቀረውን ስትከታተል የነበረው። ወደ ቀጣዩ ዘገባ ደግሞ አልፋለሁ። ምንም እንኳን በኢትዮጵያ በሱስና ተያያዥ ችግሮች የሚጠቁ ወጣቶች ቁጥር እጅግ ከፍተኛ ቢሆንም ከሱስ ለማገገም የሚረዱ ተቋማት ግን በስፋት አለመኖራቸውን ባለሙያዎች ይገልጻሉ። ይሁን እንጂ በቅዱስ ጳውሎስ ሜዲካል ኮሌጅ ስር የሚገኘው የሱስ ማገገሚያ ለበርካታ ወጣቶች ድጋፍ በማድረግ ወጣቶች ወደ መደበኛ ሕይወታቸው እንዲመለሱ እየረዳ ይገኛል። አንድ ወጣትም በዚህ ተቋም ውስጥ አገግሞ ለሌሎች ወጣቶች ድጋፍ በማድረግ ላይ ይገኛል። ስመኝሽ የቆየ ከሱስ ያገገሙ ወጣቶችንና የስነቦና ባለሙያ አነጋግራ ተከታዩን ዘገባ አዘጋጅታለች።
በቅርበት የሚያውቁት ሰዎችና ጓደኞቹ እድለኛው እያሉ የሚጠሩት ዮናታን ሊዮን ከ20 ዓመት በላይ በሱስ ህመም ተሰቃይቷል። እሱ እንደሚለው ሱስ አስያዥ ከሆኑ ንጥረ ነገሮች ጋር የተዋወቀው በ2012 በህፃንነት እድሜው አጎቱ ሲጋራ ሲያጨሱና ጫት ሲቅሙ በመመልከት ሲሆን ልክ 7 አመት ሲሞላው ቢራና ሲጋራ ሰርቆ ለመሞከር ሲጥር ወላጆቹ ደረሱበት።
በቃ አንገበገቡኝ የበቃ አጣደፉኝ በመት ያ ግን ምንድነው ቤተሰቤን እንድቀርብ አይደለም ያደረገኝ እንድፈራቸውና ማህላችን ጋፕ እንዲፈጠር ሆነ። ሶ ምንድነው በቁጣ በግርፊያ ብዙ ሰው ያምናል ልጆችን የሚያስተካክል ምናምን ይመስላል ግን አይደለም ያን ጊዜ እኔ አሁን ወስደው ይሄ ነገር እንዲህ ነው የሚያደርገው ብለው ወደ አንድ መጠጥ ቤት ወስደውኝ በረንዳ ላይ ያሉ ብዙ ትልልቅ ሰዎች አሉ አይናቸው የጠፋ በመጠጥ ምክንያት ጥርሳቸው ለቀ የማይሆን አይነት ህይወት ውስጥ የገቡ አሉ እና እነዛን ወስዶ ቢያሳዩ ይኖር በልጅ አይምሮ ይከሳልኩት ዋው እንዲህ ነው የሚያደርገው ማለት ነው ብዬ ፈርቼ ለታው ነበር።
ዮናታን ከቤተሰቦቹ በመደበቅ የጀመረው የአልኮል መጠጥ ግን እያደገ ሄዶ የሱስ ቁራኛ እንዳደረገው ይናገራል። ከሱስ ጋር ባሳለፋቸው 210 አመታትም በሙዚቃ ኢንዱስትሪ ውስጥ በዲጄነት እየሰራ በሚያገኘው ገንዘብ መኖር ካለመቻሉ በተጨማሪ በጤናውና በማህበራዊ ህይወቱ ከፍተኛ መቃወስ እንደደረሰበት ይናገራል።
ጫት፣ ሲጋራ፣ አሺሽ ስቲክ 16 ስቲክ ድረስ ምናምን ነበር የምጠቀመው ዊድ ማለት ነው። ከዛ በኋላ ምን ሆንኩኝ? አልኮሊክ ነው ሆንኩት። ለካውን እስከ 10 ሰዓት ዲጄነት ሰርቼ እስከ ለሊቱ 10 ሰዓት 2 ሰዓት ነበር የምተኝ እንቅልፌ። እና ምን ሆናለሁ? የሚቀሰቀሰኝ ሞት ነው። ዱሰው ሞት ነው በቃ ያንቀጠቀጠኛል። ለካልጠጡ የሚንቀጠቀጡ ሰዎች ያጋጥሞ ሻካል እንደሱ አይነት ነበርኩኝ እኔ። በጣም ቫይብሬት አረጋለሁ ለሞት ደርሳለሁ። ሶ የሮጥኩኝ አረቄ ቤት አልኮል ጀመርኩኝ። ያበሻ አረቄ የምትባል የለችም። ቶሎ ወደ ራሴ የሚመለሰኝ ልክ መርፌ የሆነች ስወጋ ሲሪንጄ እሷ ታድነኛለች። እና እንግዲህ በሞቴ ወደ ሞት እየተቃረብኩ መጣሁ። ደም እስከ መጥፋት ደረስኩኝ። እንዴት እንደሚዳን ግን አላቅም ነበር። በሽታ መሆኑ ግንዛቤ የለኝም ነበር።
ዮናታን ህይወቱን ለአደጋ ካጋለጠው የሱስ ህይወት መላቀቅ የቻለው በቅዱስ ጳውሎስ ሜዲካል ኮሌጅ ስር በሚገኘው የሱስ ማገገሚያ ማዕከል ውስጥ ድጋፍ ከተደረገለት በኋላ ነው። የስነ አይምሮ ጤና ባለሙያና በሆስፒታሉ የአይምሮ ህክምናና ትምህርት ክፍል ኃላፊ የሆኑት ዶክተር መስከረም አበበ እንደሚሉት በሱስ ተጠቅተው ወደ ማዕከሉ የሚመጡ ወጣቶች በጤናቸው ላይ ከሚደርሰው ከፍተኛ ችግር በተጨማሪ በማህበረሰቡና በሀገር ላይ እያደረሰ ያለውን ጉዳት ያብራራሉ።
በወጣትነት እድሜ በተለይ የሚጀመሩ ሱሶች ወደፊት ከምንፈልጋቸው ደረጃ ላይ እንዳንደርስ እንቅፋት ሊሆኑብን ይችላሉ። ትምህርታቸውን እንዳይጨርሱ፣ ትምህርት አቋርጠው አልባሌ የምንላቸው ቦታዎች ላይ እንዲውሉ፣ ምርታማነትን መቀነስ፣ አምራች የሆነው የማህበረሰቡ ክፍል መድረስ ከሚፈልግበት ቦታ እንዳይደርስና ከዛም ደግሞ አገሪቷ ላይ ያሉት ወጣቶች ሰክሰስፉል የማይሆኑበት ወይም አምራች የማይሆኑበትን ሁኔታ ሊያስከትል ይችላል። እንዲሁም ደግሞ ከቤተሰብ ጋር መግባባትን ይከለክላል። የተለያዩ ግጭቶችን ሊያመጣ ይችላል። እንዲሁም እነዛን ሱሶች የምንጠቀመው መጀመሪያ ላይ በፍላጎት ሊሆን ይችላል። በኋላ ላይ ግን የሚያስከትሉብን ተጽዕኖች አስገዳጅ ስለሚሆን መጠቀም ግዴታ በሚሆንበት ሰዓትና ስራም በማንሰራበት ሰዓት ወደ ስርቆት፣ ወደ ተለያዩ ነገሮችም ይገፋፋል ብዙ ወጣቶችን። ምክንያቱም ግዴታ ያንን ነገር ካላደረጉ የሚከተለውን አካላዊና ስነ ልቦናዊ ጫና መቋቋም ስለሚከብዳቸው።
ታካሚዎች ወደ ሱስ ማገገሚያ ማዕከላት ሲመጡ የሚደረግላቸውን ሕክምናም ዶክተር መስከረም እንዲህ ይገልጻሉ።
ጳውሎስ ሆስፒታል እንግዲህ አሁን ከአዲስ ህይወት የሪሃብሊቴሽን ሴንተር ጋር በመተባበር ነው ይሄንን አገልግሎት እየሰጠን ያለ ነው። እዚሁ ከኛ ጋር ረጅም ዓመት በሙያቸው ያገለገሉ ሲስተር ይርገዱ ናቸው የአዲስ ህይወት ማዕከልን ያቋቋሙት። ስለዚህ ማንኛውንም ታካሚ እዚህ ካየንና ስክሪን ካደረግን በኋላ የሪሃብሊቴሽን አገልግሎት ማግኘት አለበት ብለን ስናስብ ወደ አዲስ ህይወት የሱስ ማገገሚያ ማዕከል እንልክና እኛው ራሳችን ክትትል እያደረግንላቸው ከቆዩ በኋላ አሁን ላይ ብቁ ናቸው ወይም ወደ ማህበረሰቡ ቢቀላቀሉ ከዛ ነገር አገግመዋል፣ ምርታማ መሆን ይችላሉ ብለን በመናሰብበት ሰዓት እንዲወጡ እናደርጋለን።
ዶክተር መስከረም እንደሚሉት አብዛኞቹ የሱስ ተጠቂዎች ሕክምና ለማግኘት ወደ ተቋሙ የሚሄዱት በቤተሰብና በጓደኛ ግፊት ነው። አንዳንዴ ታካሚዎች ሱስ ለማቆም ህክምና ከተደረገላቸው በኋላ ሊያገረሽባቸውና በድጋሚ ችግር ውስጥ ሊገቡ ይችላሉ። ለምሳሌ ለ30 አመታት ሲጋራ፣ ጫትና አረቄ መጠቀሙን የሚገልጸው መስፍን ነጋሽ በማከሉ በተደረገለት ድጋፍ ለ8 ወር ካቆመ በኋላ አገርሽቶበት ነበር።
በጣም ይገርምሽ ነገር ነው ይሄ። ሁለተኛ ጊዜ ነው አገርሽቶብኝ ነበር። መጀመሪያ አገርሽቶብኝ ሁለተኛ ድጋሚ አሁን እንደዚህ ያደርግልኛ ያንን ያገረሽውበት ምክንያት ላልደግም ነው። አሁን ካሁን በኋላ ያንን ጓደኞች ግን ያው እንደዛ አይነት ቢሆኑ ከነሱ ጋር ያለኝ ሪሌሽን በጣም የጠበበ ነው። አሳይ ተላላ ከተነሳውም ምንም ካልኩኝ ወደ ቤተክርስቲያን ሄጄ ሻይ ቡና ብዬ እነሱ በሌሉበት አካባቢ ነው እዛ የምጠጣበት አካባቢ የምሰራውን ስራ ተራ አስከባሪ ነበር። እሱንም አቁም ነው አለው።
ዮናታንም ልክ እንደ መስፍን ከአንድም ሁለት ጊዜ አገርሽቶበት ወደ ማዕከሉ ተመልሷል። በሶስተኛው ግን ከችግሩ ለመውጣት ከልቡ በመወሰኑ አሁን ከሱስ ከተላቀቀ 6 ዓመት ከማስቆጠር አልፎ ለሌሎች የችግሩ ተጠቂዎች ድጋፍ የሚያደርግ ተቋም መስርቷል። ወደፊት ትልቅ ማገገሚያ ገንብቶ አገልግሎቱን ለብዙዎች ለማዳረስም ትልቅ ራዕይ ሰንቆ እየሰራ ይገኛል።
ጉላክ የሱስ ማገገሚያና የስልጠና ማዕከል የሚባል ደግሞ ግብረሰናይ ድርጅት ከመሰረት 3ኛ ዓመታችንን አሁን በቅርብ ከአንድ ወር በፊት በደማቁ እዚህ አዲስ አበባ ላይ አክብረናል። ቆንጆ ቆንጆ ቦርድ ሜምበሮችም አሉኝ። እነ ትግስት ዋልተ ንጉስ የስነ ልቦና ሐኪም፣ እነ ፍጹም ፍስሐ ያንቂ አንደበቶች ላይ በኮሜዲያን እሸቱ ጋር ይታወቃል በስብና ግንባታ አሰልጣኝ፣ እንዲሁም ደግሞ የጳውሎሷ ሲስተር ብሩክ ያታሳዝነኛል ለምትለኝ አሁን ዋና ሰውነች እዛ ጳውሎስ ላይ ሆስፒታል ላይ እሷም ቦርድ ሜምበር ሆና ጥሩ ጥሩ ሐኪሞችን ጥሩ ጥሩ ባለሙያዎችንም ይዤ እኔ ተሞክሮዬን ሼር እያደረኩ አሁን ድነው ቤተሰቡን በትኖ የነበረ ቤተሰቡን አግኝቶ ትምህርቱን አቋርጦ የነበረው ወደ ትምህርቱ ተመልሶ ቤተሰባቸው ደስተኛው ነው። ከኔ ጋር አሁን ሜምበር ሆነው ብዙ ወላጆችን ብዙ ቤተሰቦችን እያፈራሁበት እገኛለሁ።
በተለይ በዩኒቨርሲቲ ተማሪዎች ዘንድ ከፍተኛ ጉዳት ያደርስ የነበረው ሱስ አስያዥ ንጥረ ነገሮችን የመጠቀም ችግር አሁን ወደ ሁለተኛና አንደኛ ደረጃ ተማሪዎችም መውረዱን የሚያሰምሩበት ዶክተር መስከረም በተለይ ወጣቶች ከሚያዘወትሯቸው እንደ አልኮል፣ ጫት፣ በመርፌ የሚወሰዱ አደንዛዥ እጾችና የሚዋጡ የህመም ማስታገሻዎች እንዲርቁ የወላጅ ክትትልና የመንግስት ጣልቃ ገብነት እንደሚያስፈልግ አስመረውበታል። በአሜሪካ ድምጽ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ከሱስ ያገገሙ ወጣቶችን ተሞክሮና የባለሙያ ምክርን የተመለከተውን የስመኝሽ የቆየን ዘገባ ነው ቀደም ሲል ተከታትለን የተመለስነው። አሁን ደግሞ የዱር እንስሳት መብት ተሟጋቿ ግሬታ ዩሪን የተመለከተውን ዘገባ ወደ እናንተ እናደርሳለን። ግሬታ ፍራንቺስካ ዩሪ የኢትዮጵያን ኢጣሊያን ተወላጅ የሆነች የአካባቢ ጥበቃና የዱር እንስሳት ጥበቃ መብት ባለሙያ ናት። ግሬታ በተለይም የዞኖች ጥበቃ ተነሳሽነት ስራዎች ላይ ኢትዮጵያን ጨምሮ 25 የአፍሪካ ሀገር ተሳታፊ በሆኑበት ተቋም አማካኝነት ብዙ ስራዎችንም ሰርታለች። በአሁኑ ሰዓትም አፍሪካውያን ሴቶች ከአካባቢ ጥበቃ ስራዎች ላይ እንዲሳተፉ በሚቀሰቅሰው ሴቶች ለአካባቢ ጥበቃ የተባለ ድርጅት መስራችና ባልደረባ ናት። ስለ ስራዋና የዱር እንስሳት ጥበቃ እንቅስቃሴዎቿ በተመለከተ ከአሜሪካ ድምጽ ባልደረባ ኤደን ገረሞ ጋር ያደረገችው ቆይታ እንደሚከተለው ይቀርባል።
Thank you so much, Aiden, for having me on today. I'm Greta Francesca Iuri. I'm a mixed race.
Aiden, ስለጋበሽኝ በጣም አመሰግናለሁ። ግሬታ ፍራንቼስካ ዩሪ ይባላለሁ። ኢትዮጵያዊና ጣሊያናዊት ነኝ። በሙያዬ ደግሞ የአካባቢ ጥበቃ ባለሙያ ነኝ። ባለፉት 10 ዓመታት ውስጥ በአፍሪካ ቀንድና በሰፊው የአፍሪካ ሀገር ውስጥ በዱር አራዊት ዙሪያ ግንዛቤ እንዲዳብር ስሰራ ቆይቻለሁ። በአካባቢ ጥበቃ ላይ መስራት እንዴት ከባድና ውስብስብ እንደሆነም ግንዛቤ እንዲኖርም ሰራለሁ። ያደግኩት አዲስ አበባ ውስጥ ነው፣ ግን ገና በልጅነቴ በሀገሬ መዞር በመቻሌ ትልቅ እድል ነበረኝ። በዚህ ምክንያት ከማህበረሰባችን ከ120 ሚሊዮን በላይ የሚሆነው ሕዝብ በጣም ፈጣን እድገት ባላቸው ሀገራት ውስጥ የተፈጥሮ ሀብታቸውን ለመጠበቅ ችግሮች እንደሚያጋጥሟቸው ልገነዘብ ችያለሁ። በዚህ የተነሳ የአካባቢ ሚዛንን እንዴት ማስጠበቅ ይቻላል የሚለውን ለመረዳት ጥልቅ የሆነ ፍላጎት ሊያድርብኝ ችሏል።
በጣም አመሰግናለሁ ግሬታ። በድጋሚ እስቲ እንግዲህ የዱር እንስሳት ዓለም አቀፍ ወንጀለኞችን መቆጣጠር ወይም ደግሞ ጥበቃ ማለት ምን ማለት ነው? አንቺስ እንዴት ነው ወደዚህ ስራ ልትገቢ የቻልሽው?
Yes, it's an interesting story. I didn't know so much about wildlife crime when I first began my passion around wildlife.
ስራ ሲጀምር ስለ ዱራራዊት የነበረኝ ውቀት እንብዛም ነበር። የመጀመሪያ ስራዬ በሰሜን ኢትዮጵያ በሚገኘው የሰሜን ተራራዎች ብሔራዊ ፓርክ ነበር። በወቅቱ ፍላጎቴ የነበረው ማህበረሰቦች በቱሪዝም ልማትና በብሔራዊ ፓርክ እንቅስቃሴዎች እንዴት እንደሚሳተፉ መረዳት ነበር። ብዙ ቀኖችን በብሔራዊ ፓርክ ውስጥ ሳሳልፍ ማህበረሰቡ ነብርና በመጥፋት ላይ ያሉ ዝርያዎችን የሚገድለው ኑሮን ለማሸነፍ አቅም ስለሚያንሰው እንደሆነ መረዳት ጀመርኩ። ነገር ግን ደግሞ ገበያው የሚመራውም ከሀገራቸው በብዙ ኪሎ ሜትሮች ርቆ በአውሮፓ፣ በሩቅ ምስራቅ፣ በአሜሪካ በሚኖሩና ለየት ያሉ እንስሳትን በሚያሰባስቡ ሰዎች አማካኝነት ነው። ስለዚህ የተረዳሁት ነገር እኛ ትኩረት እያደረግን ያለነው ከፊት ያሉት ችግረኛ ማህበረሰቦች ላይ ብቻ ሲሆን የዱር እንስሳት አደንና ሌሎችም ወንጀሎች ግን የሚፈጸሙት ባለም አቀፍ ደረጃ መሆኑን ነው።
አካባቢ ጥበቃ ለሴቶች የሚል ተቋም ውስጥ በአሁን ሰዓት ባልደረባ ነሽ። ይሄ ተቋም ምንድን ነው እሱ የሚያደርገው?
Yes, so the Women for the Environment Africa program, I was very privileged to be selected as a founding fellow in 2021.
እንደ አውሮፓውያኑ አቆጣጠር በ2021 በአፍሪካ የአካባቢ ጥበቃ ላይ የሚሰሩ ሴቶች መርሃ ግብር አጋር መስራች እና ቀዳሚ የምርምር ባለሙያ እንድሆን ስጋበዝ በጣም ነበር ክብር የተሰማኝ። በአመራርም ሆነ በአካባቢ ጥበቃ ዘርፍ ውስጥ ያለን ሴቶች በወንዶቹ ውቅያኖስ ውስጥ እንዳለን ሁሉ ቁጥራችን እጅግ ጥቂት ነው። በተለይ የኢትዮጵያ ሴቶች ሩቅ አካባቢ እንዲሄዱም ሆነ እንዲሰሩ አይበረታታም። ብዙ ጊዜ ይህ የወንዶች ስራ ተደርጎ ነው የሚወሰደው። ሴቶች ስካውት ወይም የአካባቢ ጠባቂ ሆነው እንዲሰሩም አይበረታታም። ስለዚህ ተቋማችን ሴቶች ጎልተው እንዲወጡና እንዲታዩ አንድ ላይ አሳስቧል።
ከታች ወርዶ መስራትን ስናነሳ ስካውቶች ወይም ደግሞ አካባቢ ጥበቃ ላይ ያሉ ሰዎችን ጠቅሰሻል። በተለይ ደግሞ ሴቶች በአካባቢ ጥበቃ ዙሪያ ላይ ያላቸው ሚና ምንድን ነው?
It's very interesting because
በጣም የሚገርም ነው። ለረጅም ጊዜ ሴቶች በአካባቢ ጥበቃ ዙሪያ ባላቸው ተጽዕኖ ላይ ጥናት ተደርጎ አያውቅም። እኔ ግን ገና ልጅ እያለሁ የሰራው ጥናት ሴቶች አካባቢ ጥበቃ በሚሰሩ ስካውቶች ላይ ስላላቸው ተጽዕኖ ነበር። ምክንያቱም በቀኑ መጨረሻ ላይ ሴቲቷ የአካባቢ ጥበቃ ባልደረባው ሚስት፣ አያት፣ እህት ናት። ምንም እንኳን ጠባቂ ወንድ ቢሆንም ሴቷም ተጽዕኖ እንዳላት አስተውለናል። ሴቶቹ ለበጎ ነገር ተጽዕኖ ሊያሳድሩባቸው ይችላሉ። በችግር ጊዜ በድህነት ውስጥ ያለችው ሴት ሲቸግራት ገንዘብ ካላመጣ ባለቤቷን ወይም ልጇን በህገወጥ ተግባር እንዲሳተፍ ታስገድዳለች። ነገር ግን ሴቷን ካስተማርንና ካገዝናት አካባቢው እንዲጠበቅና አሉታዊ ነገር እንዲቀለበስ ወይም እንዲስተካከል ታደርጋለች። እንደምናውቀው ሴቶች በአጠቃላይ በማህበረሰብ ውስጥ በጣም ጠባቂዎችና ተንከባካቢዎች ናቸው። በማህበረሰባቸው ውስጥ ብዙ ጊዜ ወጥተው እንጨት የሚለቅሙት፣ ውሃ የሚቀዱትና ልጆቹን የሚያሳድጉት እነሱ ናቸው። ስለዚህ ከፍተኛ ተጽዕኖና ብልሃት አላቸው። እኔ የምሰራበት ተቋምም ሴቶች በማህበረሰብ ውስጥም ሆነ በመንግስታዊ ተቋማት ውስጥ ቦታ እንዲያገኙ ይጥራል።
የአካባቢ ጥበቃ ስንል ወይም ደግሞ የዱር እንስሳት ጥበቃን ስናነሳ ይሄ ዘርፍ ለሴቶች ምን ያክል ምቹ ነው?
I've been very, very lucky and privileged to never encounter any challenges in the field.
እኔ በጣም እድለኛ ነኝ ማለት እችላለሁ። በዱር ጥበቃ ስራ ላይ ምንም አይነት ተግዳሮት አጋጥሞኝ አያውቅም። ሁልጊዜም እንደ ቤተሰብ የሆነ በጣም የሚያስደንቅ ቡድን አለኝ። በአጠቃላይ በአካባቢ ጥበቃና የሴቶችን ጉዳይ ካነሳን የተወሰነ ጀግንነትና ድፍረት ሊኖር ይገባል ብዬ አስባለሁ። ሁኔታው ለሴቶች ምቹ እንዲሆን ብዙ ልናደርግላቸው የምንችላቸው ነገሮች አሉ። ለምሳሌ በወር አበባ ላይ ከሆንን ንጹህ ውሃ ማግኘት ሊመቻች ይገባል። በራሳችንም ለስራ ስንንቀሳቀስ ፍጹም ደህንነት ሊሰማን ይገባል።
In your previous work, I know that you have...
ከዚህ ቀደም ስራሽ በብዛት የሚያተኩረው ዝሆኖችን ጥበቃ እንደነበረ አውቃለሁና እስቲ ጥቂት ስለሱ ስራሽ ንገሪኝ።
Thank you. Yeah, so
እኔ ሁልጊዜ ዝሆኖች መረጡኝ እንጂ እኔ አይደለሁም የመረጥኳቸው ላለው። የዱር አራዊትን ሁሉንም ወዳለሁ። ነገር ግን ሁለተኛ ዲግሪን ሳጠናቅቅ በአፍሪካ የዝሆን ጥርስ አደን ከፍተኛ ደረጃ ላይ የደረሰበት ወቅት ነበር። ያኔ በአንድ አመት ጊዜ 96 ዝሆኖች የተገደሉበት ወቅት ነበር። ስለዚህ ህገወጥ የዝሆን ጥርስ ንግድ ምን እንደሆነና ማህበረሰቡና መንግስታዊ ያልሆኑ ድርጅቶች ሚናቸው ምን መሆን እንደሚችል በትክክል መረዳት ነበረብን። በወቅቱም በአፍሪካ የዝሆን ጥርስ ሽያጭን ስልታዊ በሆነ መንገድ መክታት የሚያስችል ተቋም ተቋቁሟል። ስለዚህ ቀደም ሲል እንደገለጽኩት ህገወጥ የዝሆን ጥርስ ንግድ ምን እንደሚመስል ለመስራት እድሉን አገኘው። ከተለያዩ ማህበረሰቦች ጋርም ተቀራርቤ ሰራው። በመሆኑም ዝሆኖቹን የመጠበቅ ስራ የጀመረው በዚህ መንገድ ነው።
አሁን ሰዓት ግጭትን ጀምሮ ብዙ ነገሮች በኢትዮጵያ እየተከሰቱ ነው። የማህበረሰቡን የአካባቢ ጥበቃ እውቀት እንዴት ነው የምትገመግሚው? እንዴት ታይዋለሽ?
Communities are incredible because without communities
የዱር አራዊትን በመጠበቅ ረገድ ማህበረሰቦች እጅግ አስደናቂ ናቸው። ሁልጊዜም የምናገረው ይሄንን ነው። እኛ የከተማ ሰዎች ነን። ምንም እንኳን ከፍተኛ የዱር እንስሳት ፍቅር ቢኖረንም በመጨረሻ ተመልሰን በከተማ ውስጥ እንኖራለን። ስለዚህ ከዱር እንስሳቱ ጋር አብረው የሚኖሩትን ማሳተፍ አለብን። ዝሆኖቹ ባሉባቸው አካባቢዎች ያሉ ሽማግሌዎች ከዝሆኖች ጋር እንዴት በታሪክ እንደተገናኙ ይነግሩሻል። ዝሆኖች ያሉበትንና ግዚያቸውን የሚያሳልፉበትን ቦታ እንዲሁም ሁሉም ነገር እንዴት እንደተከናወነ ያውቃሉ። ነገር ግን የማህበረሰቡ ህይወት ከጊዜ ወደ ጊዜ ፈታኝ የሆነ ነው። ለዛም ነው አብረው እንዳይኖሩ እየተገፋፉ ያሉት። የስራት ተግዳሮቶችም ተደቅነውባቸዋል። እነዚህ አካባቢዎች ዙሪያ የሚደረጉ የአካባቢዎች መለወጥ፣ የመንገድ ግንባታ፣ የኔትወርኮች መዘርጋት እና ትላልቅ ኢንቨስትመንቶች ሰዎችንና እንስሳቱን እያፈናቀሉ ነው። አስታውሳለሁ በአንድ ወቅት ወደ ሰሜን አካባቢ ትግራይ ውስጥ በጣም ጥቂት ዝሆኖች ነበሩ። በክልሉ በግጭት ምክንያት በድህነት ውስጥ ከሚገኙ ማህበረሰቦች ጋር እየተወያየሁ ነበር። ዝሆኖች ማሳቸው ውስጥ እየገቡ ማሽላውን በብዛት ይበሉባቸው ነበር። በዚህ የተነሳ ዝሆኖቹን ይጣሏቸዋል ብያስብ ነበር። ነገር ግን አንድ ሽማግሌ ጣላቶቻችን ዝሆኖች አይደሉም፣ ዝሆኖቹም እንደኛ ለህልውናቸው እየታገሉ ነው። ሁለታችንም የአንድ ሳንቲም ሁለት ገጽታዎች ነን። ሁለታችንም ደግሞ ለመታገል የምንጥርና ለፍላጎታችን እውቅና የማይሰጥ ኢፍትሃዊ ስርዓት ውስጥ ነው ያለነው አሉኝ። ስለዚህ ማህበረሰቡ በቂ ግንዛቤ አለው።
ሰፋ ባለ መልኩ ደግሞ መንግስታት፣ መንግስታዊ ያልሆኑ ተቋማት እንዲሁም ደግሞ ባለድርሻ አካላት ምን ማድረግ አለባቸው ትያለሽ? ሙያው ላይ እንዳለ ሰው
That's a difficult question.
በጣም ከባድ ጥያቄ ነው። ለረጅም ጊዜ ያክሚሉት እስኪ እናንተ ችግሩን ፍቱና መልሳችሁን ንገሩን ነው። ነገር ግን እንዲህ ሊሆን አይችልም። ሁሉም ነገር እርስ በርስ የተሳሰረ ነው። ሁላችንም ያላካባቢያችን መኖር አንችልም። የዱር እንስሳት ከሌሉ ልንኖር አንችልም። የዱር እንስሳት ለስነ ምህዳራችን ጤና ወሳኝ ሚና ስለሚጫወቱ መፍትሄዎችን መፈለግ የሁላችንም ኃላፊነት ሊሆን ይገባል።
ግሬታ ዩሪ ስለነበረን ቆይታ በጣም ነው የማመሰግነው።
And I really appreciate it.
እኔም በጣም አመሰግናለሁ።
በዱር እንስሳት ጥበቃ ላይ የምትሰራው ትውልደ ኢትዮጵያዊትና ጣሊያናዊት ግሪታ ዩሪን ያነጋገረችበትን ኤደን ገረመው ያደረሰችን ዘገባ ነው ቀደም ሲል የተከታተል ነው። አድማጮቻችንና ተመልካቾቻችን ከአሜሪካ ድምፅ ተላለፍላቸው የነበሩ ዝግጅቶቻችን እነዚህን ይመስሉ ነበር። ከማጠናቀቃችን በፊት ግን በዕለቱ ወደ እናንተ የደረሱ መካከል የዓለም ዜናዎች መካከል ላስታውሳችሁ በድጋሚ። በየመን ባህር ዳርቻ በተከሰተ ጀልባ አደጋ 20 ኢትዮጵያውያን ፍልሰተኞች ሞቱ። ፍልሰተኞቹን ይዞ ይጓዝ የነበረ ጀልባ በየመን ባህር ዳርቻ ተገልብጦ 20 ኢትዮጵያውያን ሕይወታቸውን እንዳጡ የተባበሩት መንግስታት የፍልሰተኞች ድርጅት አይኦኤም አስታውቋል። በአካባቢ የነበረው አደገኛ ንፋስ ባለፈው ቅዳሜ ለተከሰተው የጀልባ አደጋ ምክንያት እንደሆነ የገለጸው ድርጅቱ ከጅቡቲ የተነሳ ሳይሆን አይቀርም በተባለው ጀልባ ላይ 35 ኢትዮጵያውያን ተሳፍረው እንደነበረና 15 የሚሆኑት ሁለት የመናውያን የጀልባ ባለቤቶች ከአደጋው መትረፋቸውንም አስታውቋል። በኬንያ የትዳር አጋሩን የተቆራረጠ አስክሬን ይዞ ሲጓዝ የነበረ ግለሰብ ተያዘም። የትዳር አጋሩን የተቆራረጠ አስክሬን በጀርባ በሚንጠለጠል ሻንጣ ውስጥ ይዞ ሲጓዝ የነበረን ግለሰብ መያዙን የኬንያ ፖሊስ አስታውቋል። የፖሊስ አባላት ግለሰቡን የኮንትሮባንድ ሸቀጥ ይዟል በሚል ጥርጣሬ ሲፈትሹ የተቆራረጠ አስክሬን ማግኘታቸው ታውቋል። ከአንድ ሚሊዮን በላይ ሰዎች ከሱዳን ወደ ደቡብ ሱዳን መሻቸውን የተባበሩት መንግስታት ድርጅት አስታወቀም። በሱዳን የሚካሄደውን ጦርነት በመሸሽ ወደ ደቡብ ሱዳን የተሻገሩ ሰዎች ቁጥር ከአንድ ሚሊዮን በላይ ማሻቀቡን የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር አስታውቋል። ይህም አስከፊ ያለውን የሰብአዊ ቀውስ እንደሚያመለክት ኮሚሽነሩ ገልጿል። በጦርነቱ በ10,000 የሚቆጠሩ ሰዎች ሕይወታቸውን ሲያጡ ከ12 ሚሊዮን በላይ የሚሆኑት ደግሞ ከመኖሪያቸው ተፈናቅለዋል። 1 ሚሊዮን ከሚሆኑት ውስጥ አብዛኞቹ ደቡብ ሱዳን ውስጥ የነበረው እርስ በርስ ጦርነት በመሸሽ ወደ ሱዳን ተሰደው የነበሩ መሆናቸውና አሁንም በሱዳን ላለፉት 21 ወራት ሲካሄድ በነበረው ግጭት የተፈናቀሉ መሆናቸውም ተገልጿል። ደረቅ የአየርና አደገኛ ነፋስ የካሊፎርኒያውን ሰደድ እሳት እንዳያባብሰው ተሰግቷል። በካሊፎርኒያ እየቀጠለ ያለው የሰደድ እሳት በአካባቢው በሚከሰተው ደረቅ አየርና አደገኛ ነፋስ ይቅርታ አማካኝነት ሊባባስ እንደሚችል ብሔራዊ የአየር ትንበያ አገልግሎት አስጠንቋል። የሚሉት በምሽቱ ወደ እናንተ የደረሱ ዜናዎቻችን ነበሩ። አድማጮቻችንና ተመልካቾቻችን በድጋሚ አብራችሁ ስለነበራችሁ እናመሰግናለን። ፕሮግራሙን እየመራው አስማማየ ነው ከእናንተ ጋር ቆይታ አደረግኩኝ። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ። Thank you.